አበባ የሆይ አበባ የሆይ ባልንጀሮቼ ቁሙ በተራ እንጨ ሰብሬ ቤትስ ክዘራ እንኳን ቤትና የለኝ አፈር ደጃ ጣለ ወኮብ ስቦት ወበማሲቶ ወበልክራይ ስፈላገሬ ወበማሽቴ አንተ ማሲቶ ስታይ ሰው ታኮ እንኳን አደረሰ ላጊ ሰማ ዘመን ጀመር
ከምቢ አጅርተኒስ ከምቢ አምባ አጅርተኒስ በጋያን መስቀላ ከናን ሲንገይ
ያዋግ ሲጋለታ ቢራኒስ በሪቴ ቢሻኒ ሂረቴ ጋሪድ ሙሁለቴ ያዋግ ሲጋለታ ፍሪት ወለርጌ መስቀላ ማልቱ ወላላ መስቀላ ሞቲ አያላ ያጃር ሳኮሲ ወላና
አብዓደን ከአብዓድ ወፃን ዘለው ኢትዮጵያውያን ኩሎም እንኳን ንብርሃነ መስቀለ አብጽሐኩም ይብል በዛ አውደ አመት እዚህ ያጋጣሚ
መስቀል ተተኩሱ ዳሜራ ደሚሩ መስቀል ተተኩሱ ዳሜራ ደሚሩ
ደምም ከርማችኋል እያለን ዘወትር እሁድ ከ8 ሰዓት ጀምሮ የምናቀርበውን የአማርኛ ልሳን ሬዲዮ አሁን ጀምረናል። አብራችሁን እንድትቆዩ እንጋብዛችኋለን። አስተያየት ለመስጠት ለምትፈልጉ 0649175 ላይ እንገኛለን። ዛሬ
ዛሬ ይቅርታ የቴክኒክ ጉድለት ነበር ምክንያቱም አይሰማም ነበር ይቅርታን ጠይቃለን አድማጮቻችን እንደምን ከርማችኋል ይላልን ዘወትር እሁድ ከ8 ሰዓት ጀምሮ የምናቀርበውን ያማርኛ ልሳን ፕሮግራም አሁን ጀምረናል አብራችሁን እንድትቆዩ እንጋብዛለን በተጨማሪም እንኳን ለብርሃነ ለክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ አደረሳችሁ እንላለን ባለፈው ሮ በዚሁ በሮማ ከተማ ደመቅ ባለ መልኩ የመስቀል በዓል ተከብሯል በዛሬው መለት የማርያም ቤተክርስቲያን በደማቅ ሁኔታ ለማክበር ወደዛ እየተጓዙ እንደሆነ የደረሰን ዜና ይገልጻል መልካም የመስቀል በዓል ይሁንላችሁ እንላለን
bene come ogni domenica questo è il programma Lessane Roma la voce di Roma che va in onda su Radio Onda Rossa benvenuti all'ascolto. Dunque, innanzitutto iniziamo augurando alla nostra comunità, oggi è una festa importante per la nostra comunità cristiana, innanzitutto è la festa del Maskal, cioè la festa della croce, il significato di questa festa è l'arrivo di un frammento della croce, la reliquia sacra di tutte le fedi cristiane, proprio in Etiopia, stiamo parlando del XV secolo, scusatemi, e dunque quando regnava l'imperatore Dawit I in Etiopia. Quindi da allora si festeggia come proprio una delle celebrazioni maggiori per quanto riguarda la nostra chiesa cristiana ortodossa d'Etiopia, questa festa della croce che vede anche diciamo più o meno consiste oltre alle preghiere insomma la presenza dei sacerdoti in una piazza si fa un falò con un palo al centro e si incendia questo falò, intorno a questo falò si fanno canti, preghiere, pregando proprio per affinché sia propizio, insomma, sappiamo come l'Etiopia, le condizioni naturali sono molto importanti, quindi questa è una preghiera che subito dopo l'inizio dell'anno celebra un ringraziamento e un auspicio per l'anno che sta avvenendo. Quindi ricordiamo, facciamo gli auguri a tutta la comunità etiopica, a tutti quelli che ci stanno seguendo in questo momento. E poi vi annuncio che parleremo di quello che è accaduto domenica scorsa ad Affile, dove c'è stata una manifestazione contro quell'obbrobrio che è il mausoleo in onore del criminale di guerra, il generale Graziani. Comunque buon ascolto per ora da Lessane Roma.
Grazie sempre perché tu spieghi quello di nostra cultura, grazie veramente. እናመሰግናለን በዛሬው እለት እንግዲህ የመስቀል በዓልን ለምታከብሩት ሁሉ መልካም የመስቀል በዓል እንላለን ባለፈው እሁድ የሬዲዮ ፕሮግራማችንን አላስተላለፍንም ነበር ዛሬ ግን በዛ በእሁድ ለታው እንዴት እንደነበር አፊሌ በመተባለው መንደር ውስጥ ምን አይነት ሁኔታዎች ተከናውነው እንደነበሩ በዘገባ መልክ እናቀርባለን ሌላው ግን በዛሬው እለት እንግዳችን ይገኛሉ አቶ ኪዳኔ አለማየው የግሎባል አሊያንስ ፎር ጀስቲስ ኢትዮጵያ በሚለው ላይ ለረጅም ጊዜ ከ1935 ጀምሮ ያለውን ሁኔታ በምን መልኩ እያከናወኑና እየታገሉ እንደሚገኙ አሁንም ደግሞ በዚህ በአፊሌ በመትባለው ከዚ 80 ኪሎ ሜትር በተከናወነው ወይም ደግሞ የግራሲያኒን ጀግንነት ጀግና ነው በሚል ያስቀመጡትን ሁኔታዎች በመቃወም ያደረግነውን ሰልፍና እነሱም ይሄንን ሁኔታዎች በተከታታይ በመከታተል የተቃውሞ ሁኔታዎችን ለፕሬዝደንቱም ደብዳቤ እንዲሁም ደግሞ ለዚሁ ከንቲባ ደብዳቤ መላካቸውንና የተለያዩ ሁኔታዎችን ነው እንግዲህ ይዘውልን የሚቀርቡት ስለዚህ አብራችሁን እንድትቆዩ በድጋሚ እንጋብዛለን አስተያየት ለምትሰጡ 0649175 ላይ እንገኛለን
መስከረም ሲጠባን ናደይ ሲፈነዳ መስከረም ሲጠባን ናደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳን ይጠይቃል ባዳ ጸጉር መበጠሩን አረ ለምንድነው አይን መኳኳሉ እስከቶ ለምንድነው ጥርስ መነቀሱን አረ ለምንድነው እንዲያውም ያንገት ጌጥ አረ ለምንድነው እግርም እንሶሱላው ከቶ ለምንድነው ለዛው ለእንቁጣጣሽ ለመስቀል በዓል ነው ለመስቀል በዓል ነው
ከምቢ አጅር ተኒስ ከምቢ አምባ አጅር ተኒስ በጋያን መስቀላ ከናን ሲንገኝ
ያዋክሲ ጋላታ ቢራኒስ በሪቴ ቢሻኒ ሂረቴ ጋሪድ ሙሙለቴ ያዋክሲ ጋላታ ፍሪት ወላርጌ መስቀላ ማልቱ ወላላ መስቀላ ሞቲ አያላ ያጃር ሳኮሲ ወላና
አብዓደን ከአብዓድ ወፃን ዘለው ኢትዮጵያውያን ኩሎም እንኳን ንብርሃነ መስቀለ አብጽሐኩም ይብል በዛ አውድ አመት እዚህ ያጋጣሚ
መስቀል ተተኩሱ ዳሜራ ደሚሩ መስቀል ተተኩሱ ዳሜራ ደሚሩ ሰላም ብርሃን አዲ ሀገር በሀገሮ ሰላም ብርሃን አዲ ሀገር በሀገሮ ሽሻይ ኮይኑና አዝመራን አፈርዮ ሽሻይ ኮይኑና አዝመራን አፈርዮ ላለው መስቀለይ ንመስቀለይ ድርብ ኮበሮ ሓዛለይ እንኳይ ለመስቀል ንወለሎ ሰምኳ ዝዕለሎ
እስቲ አሁን ደግሞ ከባለውም
አድማጮቻችን እንደምን ከርማችኋል እያለን እንግዲህ እንግዳችን መስመር ላይ ይገኛሉ አቶ ኪዳኔ ሰሙናል
አዎ ሰማል
እሺ እንግዲህ አቶ ኪዳኔ መስመር ላይ ይገኛሉ አቶ ኪዳኔ ቅጥሪያችንን ተቀብለው በመገኘቶት ከልብ ነው የማመሰግነው እንግዲህ እስቲ እርሶ ስለሚያከናውኑት ግሎባል አላያንስ ፎር ጀስቲስ ምን እንደሆነ መቼ እንደተመሰረተ ምንስ ያከናወነ እንደሆነ ቢገልጹልን
በደንብ አይሰማኝም ይቅርታ
እንግዲህ እንጃ እንዴት እንደሆነ አሁን በደንብ ይሰማውታል በጣም ጮክ ብዬ ነው ማወራው አሁን አይሰማውትም
አሁን ይሻላል
ይሻላል አሁን
አዎ አሁን ይሻላል
እሺ አሁን የሚሻል ከሆነ ጥሩ ነው እንግዲህ በደንብ የሚሰማውት ከሆነ እስቲ ግሎባል አላያንስ ፎር ጀስቲስ ለምንድነው የተቋቋመው ስራውስ ምንድነው ምን ያደረገ ነው መቼስ ነው የተቋቋመው የሚለውን ሰፋ ባለመልኩ ቢያቀርቡልን
አዎ አመሰግናለሁ ዞሮ አመለዋክ ሄድል ስለተሰጠኝ እና በመጀመሪያ እንደው አንድ ሁለት ነገር ማለት ይፈቀደልኝ ይሄውም አድማጮችን እንኳን ለብርሃነ መስቀል በደህና አደረሳችሁ ያለው ሁለተኛ አፍሪካ ተቋቋመው ለግፈኛው ግራዚያኒ መካነ መቃብርና መናፈሻ ለምታደርጉት ጥረት እዛ ቦታውን በመገኘት ሰባም ትይንተ ህዝቡን በማከናወናችሁ እኛ ስለዚህ ጉዳይ ሶት የሚሰማን ሁሉ በእናንተ እንኮራለን በእውነቱ ያገር ልጆች እዛ በመኖራችሁ ምን ያህል ደስ እንዳለን እንደተመደቅን በእውነት በበቂ ቃል የለኝም የምገልጽበት እግዚአብሔር ይመስገን የኢትዮጵያ አምላክ ይመስገን እላለሁ እና ቀጥሎ ግን ስለ ድርጅታችን ስማችን በአማርኛ ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ ወይም በእንግሊዝኛ ግሎባል አላያንስ for justice the Ethiopian cause ነምረው እና አንድ ደሞ ድረገጽ አለን ይሄውም www.globalallianceforethiopia.org global alliance for ethiopia አንድ ቃል ነው .org ነው እዛ ላይ ስለኛ በዝርዝር ማወቅ ይቻላል ይሄ ድርጅት ከተቋቋመ ከ5 አመት በላይ ሆኖታል እና መሰረታዊ አላማዎችም የሚከተሉ ናቸው። አንደኛ የኢትዮጵያ ህዝብ ፋሽስቶች ሲጨፈጨፍ በቫቲካን በተለይ በፖፕ ፓየስ 11ኛ ድጋፍ ስለነበረ ቫቲካን አይሁዶች ሲጨፈጨፉ ዝም ስላሉ ብቻ በመደጋገም አይሁዶችን ይቅርታ ጠይቀዋልና ኢትዮጵያውያንንም ይቅርታ እንዲጠይቁ አንደኛው ነው። ሁለተኛ ስለዛ ጭፍጨፋ 1 ሚሊዮን ህዝብ ያለቀበት 2000 ቤተክርስቲያኖችና 525000 ቤቶች የተደመሰሱበት እና በአዲስ አበባ ብቻ በሶስት ቀን ውስጥ 30000 ሰው ነው ግራዚያኒ የተፈጨፈው ሁላችሁም የምታውቁኝ መስለኛል። እና ደብረ ሊባኖስ ገዳም ደግሞ ከ300 እስከ 1000 መነኮሳት ነው የተፈጨፉት አርበኞች ደብቃቸዋል ተብሎ ይህ ሁሉ ግፍ ለፈጸመው ሰው ምንም የጦር ወንጀል መፈጸሙን ሌላውን ነገር የተባበሩት መንግስታት ድርጅት በታሪክ ሰነዱ ስላላዋለ እዛ ዩናይትድ ኔሽንስ ያንን እንዲመዘግብ። ሶስተኛ ከኢትዮጵያ የተዘረፉ ንብረቶች ለምሳሌ እኛ አሁን የጻፍንበት ቫቲካን እጅ ከ500 በላይ ሰነዶች ይገኛሉ ዛሬ ኢትዮጵያ። እነዚህም ደግሞ ብዙዎቹ የተገኙት አንድ ቸሩል የሚባል ፋሽስት ምሁር በጣሊያኖች ወረራ ዘመን ሀረርን አካባቢ ይገዛ የነበረ ያን የዘረፈውን ሰነድ ሊሞት ሲል በምዛዜ ለቫቲካን አስረክቦ ቫቲካን እጅ ይገኛል። እንደዚሁም ለምሳሌ ያህል ኢትዮጵያ የተገጣጠመች ትንሽ አይሮፕላን ፀሐይ የተሰኘች አይሮፕላን አሁን ኢትዮጵያ ኢጣሊያን ኤርፎርስ ሚውዚየም ስለምትገኝ እነዚህ ሁለቱን ለምሳሌ ቆጥረን ለቫቲካን መንግስትና ለኢጣሊያን መንግስት እነዚህ ንብረቶች ወደ ለኢትዮጵያውያን እንዲመለሱ ይሄን አንደኛ ሶስተኛው የምንንቀሳቀስበት ይሄ ነው። አራተኛው ደግሞ አሁን የግራዚያኒ ለግራዚያኒ የተቋቋመ ነገር እንዲፈርስ በዚህ በኩል ከእናንተ ጋር ነው ያለ ነው። ቅድም እንዳልኩት እናንተ የምታደርጉት ነገር ሁሉ በጣም የሚያኮራን ነው። እና አምስተኛውና የመጨረሻው የጣሊያን መንግስት ለኢትዮጵያ ካሳ ብሎ የከፈለው 6 ሚሊዮን ስተርሊን ፓውንድ ነበረ። ያውም ቆቃ ግድብ የተሰራበት ነበረ። እና ይሄ መቼም በምንም መስፈርት ብቁ ሊባል አይቻልም። እንደ አጋጣሚ ሆኖ ከአንድ 2 ዓመቶች በፊት የጣሊያን መንግስት ለሊቢያ ካሳ ብሎ $5 ቢሊዮን ቢ ነው ቢሊዮን ዶላር ለመክፈል ተስማምቷል። ይህን ያደረገበት እርግጥ ግራዚያኒ ሊቢያም ውስጥ ጭፍጨፋ አከናውኗል ለኢትዮጵያን ያህል ባይሆንም፣ በተጨማሪ ግን ከሊቢያ 30,000 ሊቢያ ወታደሮች ነው ኢትዮጵያ ላይ ያዘመተው። እንደ አጋጣሚ ሆኖ የኔ አያት ግራዝማች ገሰሰ እና አባቴ የዘመቱት በኦጋዴን በኩል ነው እና የሊቢያ ወታደሮች ከኢጣሊያን አስካሪ ሆነው የዘመቱት በኦጋዴን በኩል ስለነበረ አያቴም የተገደሉት ኦጋዴን ውስጥ ነው። አባቴ ግን እንደምንም ሳይገደል አምልጧል። ግን በሊቢያ ወታደሮች ነበር የተደበደበው። እንግዲህ ይህንን ላከናወኑት ለሊቢያ ሰዎች 5 ቢሊዮን ሲከፈል ለእኛ 6 ሚሊዮን ስተርሊንግ ፓውንድ መክፈል ይህ እንደ ከፍተኛ ስድብ የሚቆጠር ስለሆነ ይህ ካሳው በተገቢ ደረጃ መከናወን አለበት ብለን የምንንቀሳቀስ ነን። እና እነዚህ መሰረታዊ አላማችን ሲሆኑ ይህንኑ ለማከናወን ለቫቲካንም ለጣሊያን መንግስትም ደብዳቤዎች ጽፈናል። አሁን በመጨረሻው ለምሳሌ ስለ ግራዚያኒ ጉዳይ ለኢጣሊያ ፕሬዚዳንትና ጠቅላይ ሚኒስትር ያ ሞዞሊየሙ እና መናፈሻው እንዲፈርስ ጠይቀናል። በተጨማሪ ከቫቲካን በኩል እስካሁን መልስ ስላላገኘን ድረገጻችን ላይ www.globalallianceforethiopia.org ላይ አንድ አቤቱታ እየተፈረመ ነው። ይኸውም ቫቲካን የኢትዮጵያን ሕዝብ ይቅርታ እንድጠይቅ የሚጠይቅ እስካሁን ድረስ 3495 ሰዎች ሰላሳ አገር በላይ የሚኖሩ ልጅ ሰዎች ምሁራን ጭምር እና የሚገርማችሁ ነው ጣሊያኖች ጭምር ፈርመውታል። ይህንን ምሳሌ እንዳው እውነተኛነቱን ለማወቅ የፈለገው የፈለገች ሰው ካላችሁ ቫቲካን ምንድነው እዛ ይቅርታ ጠይቅ ብለን ድረገጻችን ላይ ፈረሙትን ሰዎች ዝርዝር አለ። ቁጥር 60ን ብትመለከቱ ያ ኢጣሊያዊ መሆኑን እና እሱ ደግሞ የሰጠውን ልብ የሚነካ አስተያየት እዛ ላይ ልትመለከቱ ትችላላችሁ። እኛ እንግዲህ የምንንቀሳቀስበት መሰረታዊ ሀሳብ ዛሬ በነጻነት የምንኖር ኢትዮጵያውያን አባቶቻችን፣ አያቶቻችን፣ ሌሎች ዘመዶቻችን፣ ወገኖቻችን በከፈሉት ከባድ መስዋዕት ነው። የእነሱ ደም ደመ ከልብ ሆኖ አይቀርም። እስጥ ይወልዳል አመድ ልንባል አይገባም። እና ለሀገራችን መብት ላለፈው ታሪክ እንደ ሌሎች አገሮች እስራኤልም ሆነ አርሜኒያ እንኳን ሌላ አሁን በቅርቡ እንኳን ዳርፎሪያንስ ዘና ነጻ አልወጡም ለሀገራቸው የሚያርጉ ሊቢያንስ 5 ቢሊዮን ማስከፈላይ ሁሉም ለሀገሩ በታሪክ የደረሰበትን ጥቃት መልስ ለማግኘት በመጣጣር ህልውናውን ክብሩን ይገልጻል። እኛም መሰረት ነው። በነገራችን ላይ በዚህ በምናደርገው ጉዳይ ብዙ ውጪ ድጋፍ እያገኘን ነው። በእኛ ድርጅት ውስጥ የሚረዱን 2 ዓለም አቀፍ ጠበቆች አሉን። ዶክተር ጆናታን ሌቪ የሚባሉና አንደኛው ደግሞ ዶክተር ኒኮላ ዲማርኮ ይባላል። እና የእሱ ደግሞ የሚያስደንቀው የእሱ አያት ኮሎኒስት ተብሎ ኢትዮጵያ ሄዶ ነበረ። በወረራው ጊዜ ደብረ ዘይት አካባቢ መሬት ተሰጥቶት አንዳንድ ነገር ይሸጥ ነበር። አሁን የእሱ ልጅ ነው በጣም ኃይለኛ አንቲፋሽስት ሆኖ የአክሱም ሐውልት ወደ ኢትዮጵያ እንዲመለስ ከነ ዶክተር ፓንከስ ጋር የሰራ አሁንም ከእኛ ጋር በጣም በቅርብ እየሰራ ነው ያለው እና የሚያኮራ ሰው ነው። እኛም በእውነቱ የገንዘብና የሌላ አቅማችን ውሱን ስለሆነ በዚህ እርዳታ በማግኘታችንን እግዚአብሔርን እናመሰግናለን። እና በየአጋጣሚው ስናገኝ ለምሳሌ ለእንግሊዝ ጠቅላይ ሚኒስትር በመጽሐፍ ለአፍሪካ ዩኒየን በመጽሐፍ እንደዚሁም ከኢትዮጵያ አርበኞች ማህበር ጋር ግንኙነት ፈጥረን ለመተባበር ሞክረናል። ግን እስከዚህ ድረስ እስካሁን የተሳካ ውጤት አልተገኘም። የራሱን የቻለ ሌላ ጉዳይ ነው እና ግን እናንተን የመሰሉ ኢትዮጵያና አገር ወዳዶች አሁን እየፈለቁ በመሆኑ በእውነት እየተጠናከርን መሆኑ ይሰማናል። እንግዲህ ከሞላ ጎደል ስለ ድርጅታችን ይኸው ነው እና ሌላ ጥያቄ ካለ ግን ለመመለስ ዝግጁ ነኝ።
እሺ፣ እንግዲህ እናመሰግናለን ለዚህ ማብራሪያ ለሰጡት። ሌላው ጥያቄያችን ደግሞ ለምሳሌ እንግዲህ ንጉሱ ካልነበሩበት ዘመን እስካሁን ድረስ ያለው ጊዜ በጣም ረጅም ነው እና ይሄ ነገር እንደዚህ ተጓቶ አሁን ግራሲያኒን እንደ ጀግና ሊያስቆጥረው የቻለው ምክንያት ምንድን ነው ብለው ያስባሉ? ምንድን ነው ከእኛ የጎደሉ ነገሮች ነበሩ?
ይህንን አሁን ወደኋላ ተመልክቶ አሁን ባለንበት ደረጃ ነገ በዚህ በአሁኑ መነጽር ማየት ከባድ ነው። እንግዲህ እነ አጼ ኃይለ ሥላሴ በነበሩበት ዘመን ያንን የጠየቁት ካሳ ለምሳሌ በጣም ከፍ ያለ ነበረ። እንደዚሁም ነባዶሊዮ፣ ነግራዚያኒ፣ ሌሎችም የጦር ወንጀለኛ ተብለው አሁን ጀርመኖች ኖረምበርግ ትራያል ተብሎ እንደተከሰሱት የኢትዮጵያ ጠላቶች ተመሳሳይ ሁኔታ ለፍርድ እንዲቀርቡ ተሞክሮ ነበረ፣ ግን አልተሳካም። ይሄ ምክንያቱ በግልጽ መታወቅ አለበት፣ ጥፋት ነው ከማለታችን በፊት ምክንያቱ በጊዜው ነጻ የሆነችው የአፍሪካ ሀገር እዛ የሊግ ኦፍ ኔሽንስ በጊዜው የነበረው አባል የሆነች ኢትዮጵያ ብቻ ነበረች እና ጠላት የነበሩት ጣሊያንና አሁን ለምሳሌ እንግሊዞች እንኳን በጦርነቱ ከተሸነፉ በኋላ ሙሶሎኒ ተዘቅዝቆ ከተሰቀለ በኋላ እነ ባዶሊዮ ሁሉ የምዕራባውያን ሀገሮች ወዳጅ ሆነው ቁጭ አሉ እና ለአንዲት ጥቁር ሀገር እነዚህን ወዳጆቻቸውን ለፍርድ ማቅረብ ፍላጎት አልነበረም እና በዚህ ላይ ደግሞ በጊዜው ኢትዮጵያ ቀውጤ ሁኔታ ላይ ነበረች። እንግሊዞች ረድተውን ከገቡ በኋላ አገሪቷን በሙሉ ኢትዮጵያን በሙሉ በቁጥጥራቸው ስር ለማድረግ ኮሎናይዝ ለማድረግ ይሞክሩ ነበረ። እሱ ካቃታቸው አንዳንዱን ክፍል በኬንያ በኩል ያለውን በብሪቲሽ ሶማሊላንድ በኩል ያለውን ቀንጭበው በቁጥጥራቸው ሌላ ቢቀርሱን ለማድረግ ሞክረው ነበር። ይሄ ራሱ የእኛን የኢትዮጵያን ነጻነትን ህልውና ለመጠበቅ ከባድ ትግል ያስፈልግ ነበር። ለዚህ በእውነቱ ማስረጃ ከፈለጋችሁ ቅድም የጠቀስኩት በመደጋገም የጠቀስኩት ረገጽ ላይ ሄዳችሁ አንድ ትንሽ የጻፍኳን ነገር አለች። ወይዘሮ ሲልቪያ ፓንከስት የኢትዮጵያ አርበኛ በሚል የጻፍኳታል። እዛ ውስጥ ሲልቪያ ፓንከስት ጭምር ያው ኢትዮጵያን በአጠቃላይ ከባድ ትግል ላይ ነበሩ ነጻነቷን የሀገራቷን ነጻነት ለመጠበቅ እና በዚህ አይነት ሁኔታ የነግራዚያንን የላውን ነገር እንደሚፈለገው ለማከናወን አልተቻለም። እንግዲህ ከዚያ በኋላ ውሎች ነበሩ። ኃይለ ሥላሴም ብዙም በእውነቱ በዚህ እንደገና ያንን ቀልብ ሰው መንቀሳቀስ አልቻሉም። ደርግና አሁንም መንግስት ያሉት ደግሞ ትኩረታቸው በእንደዚህ ያለ ጉዳይ ስላልሆነ እኛ ያስፈለግ ነው ከውጭ መንቀሳቀስ። አሁን ብዙዎቻችን በአመራር ደረጃ ያለ ነው አሜሪካ ነው የምንኖረው። እዚህ መንቀሳቀስ ያስፈለገን በዚህ ምክንያት ነው እና ራሱን የቻለ በእኛም በኩል አለ። ግን ከዛ ውጭ ደግሞ የዓለም አቀፉ ህብረተሰብ በተለይ የተባበሩት መንግስታት ድርጅት ስለ ጄኖሳይድ ብዙ የሚለው አፍሪካ ውስጥ ብትሆንም ኢትዮጵያ ላይ የደረሰውን ያውቃሉ። ነገር ግን አይሁዶች ላይ በደረሰው እንደተደረገው በሌላም አሁን ሩዋንዳ ላይ የደረሰው እንኳን የተደረገው ለኢትዮጵያ አልተደረገም። ዝም ነገሩ ድብቅብቅ ብሎ ነው ያለው እና በመጨረሻው ግን በእኔ በኩል እኛም ኢትዮጵያውያን በቂ ጥረት እያደረግን አይመስለኝም። ግን ሆኖም ግን እኔ አሁን ያለፈው አለፈ፣ ምንም ማድረግ አይቻልም። ማተኮር የሚገባን ዛሬ በዜግነታችን ኢትዮጵያውያን፣ እንደዚሁም በሰብአዊ መብት መከበር የሚያምኑ ሌሎች ዜጎችም ሁሉ አሁን ቅድም እንዳልኳችሁ እነዛ ሎየሮቹ ጠበቆቹ እንደሚረዱን ሌሎችም ኢጣሊያኖችም ቢሆኑ አንቲፋሽስት የሆኑ በማንቀሳቀስ አብረን አሁን ብንሰራ ይሻላል፣ ያለፈውን እርስ በርስ ከመወቃቀስ ማለት ነው።
እሺ፣ አመሰግናለሁ። እኔ እንኳን ጥያቄ ለማቅረብ የፈለግኩት ምክንያቱም ብዙ ጊዜ አሁን እንኳን እኛ በምናደርገው እንቅስቃሴ ላይ መንግስታት ወይም የኢትዮጵያ መንግስት ወይም ደግሞ ኤምባሲው እናስመልክቶ ብዙ ጥያቄ ስለሚደረግልን ነው። ምክንያቱም የአፊሌ ከንቲባ ይዘውት ይንቀሳቀሱና ይዘውት በየቦታው እየዞሩ ያሉት ግራሲያኒ በክሪሚናል ዋር ውስጥ ወይም በዛ ጦርነት ላይ ፍርድ ባለማግኘቱ ማለትም የ19 ዓመት ብቻ ነው ያለው። ምክንያቱም ከናዚስቶች ጋር በመስራቱ ብቻ እንጂ በኢትዮጵያ ላይ፣ በሊቢያ፣ በሶማሌ ላይ በፈጸመው ያንን የመሰለ ግፍ ፍርድ ባለማግኘቱ ይህንን የመሰለ ሁኔታዎች ነው እንግዲህ እሱ እኚህ ከንቲባ እያቀረቡ ያሉት። ለዚህ ነው ጥያቄን ያቀረብኩት። ምክንያቱም በግራሲያኒ ላይ ውሳኔው እንዲሰጠው ትንሽ ወደኋላ ተጓተን ነበር ማለት ነው በሚለው ነው። እና አመሰግናለሁ። ለማንኛውም ግን እውነቶትን ነው ያለፈን አንስቶ ወዲያ ወዲህ ከማለት ወደፊት ሊደረጉ በሚገባቸው ሁኔታ ላይ ሁሉም ኢትዮጵያዊ ርብርቦች ማድረግ አለበት። ይሄ ትክክል ነው። እንግዲህ እኛም በአፊሌ ከተማ በሚደረገው የኮሚቴ ስብሰባ ውስጥ በአብዛኛው ተሳታፊ ነን እንገኛለን። እና እንደው እርስዎ በዚህ አጋጣሚ በተጨማሪ ደግሞ ለእርስዎም ለሌሎችም ልነግር የምፈልገው ለአፊሌ ከንቲባ ፋክስ በማድረግ ትብብራችሁን እንድታደርጉ ነው። ቁጥሩን ወደ በኋላ እናገራለሁኝ። እንደው ለኢትዮጵያ ወገኖቻችን ታሪካቸውን ተረድተው ታሪካችንን ጠብቀን ለሚመጣው ትውልድ ለልጆቻችን እንድናስረክብ መስዋዕትነት የከፈሉትን ወገኖቻችንን በትልቅ ቦታ ላይ እንድናደርስ ምንድን ነው ከኛ የሚጠበቀው?
ይሄ በጣም ጥሩ ጥያቄ ነው። በመጀመሪያ ግን አንድ ሁለት ነገር ይሄን ስለ አፍሊያው ጉዳይ መጥቀስ ፈቀደልኝ። አንደኛ ይሄ ቀድሜ የተቀስኩት ዶክተር ኒኮላ ደማርኮ በነገረን መሰረት አንድ የፕሮፌሰር የሆኑ በኢንተርናሽናል ሎው ሚላን የሚገኝ ዩኒቨርሲቲ ፕሮፌሰር የሆኑ እና ለጣሊያን መንግስት ተባበሩ መንግስታት ድርጅት ጭምር እና ሌላም የዓለም አቀፍ ድርጅቶች የጣሊያን መንግስት በመወከል የተሳተፉ ፕሮፌሰር ቱሊዮ ስኮቫዚ ስኮቫዚ ፕሮናንሴሽን በጣሊያንኛ አላውቀውም SCOVAZZI ነው። እና ይህንን ጉዳይ በህጋዊ መንገድ ለመርዳት ስለፈለጉ ይህን ኢሜይል አድርገናል የእናንተን አስተያየት ለመጠየቅ። እሱን ባካችሁን ብትነግሩን እና ተስማሚ ከሆኑ ጥሩ፣ ከእናንተ ጋር ኢንተርናሽናል ሎየር አግኝተናል ማለት ነው። ሁለተኛ አንድ ፍራንቸስኮ ሎሎ ብሪጅዳ የሚባሉ የላዚዮ ባለስልጣን በሙስና ምክንያት ከስራቸው እንዲለቁ ተደርጓል እና እኚህ ሰውዬ ፍራንቸስኮ ሎሎ ብሪጅዳ አፊል ያለው የግራዚያኒ መታሰቢያ ሲከፈት እዚያ ላይ የነበሩ ናቸው የሚል ነው ዜና ያገኘ ነው። ነገሩን በዚህ ሰውዬ አማካኝነት በቅርብ ለመከታተል እየሞከርን ስለሆነ
ይቅርታ አድርጉልኝና አዎ ነበሩ አቶ ኪዳኔ
ያጣሩልን። እና ጥያቄውን ግን ለመመለስ ወይዘሮ ሙሉ በኔ በኩል በጣም ጥሩ የሚመስለኝ አሁን ለንደን ወይዘሮ ማህለትና ኢትዮጵያውያን እንደዚሁም የሊቢያ ሰዎች ትዕይንተ ህዝብ አከናውነው ነበረ እና እዛ ያሉትም አንድ ግብረ ኃይል አቋቁመው ከኛ ጋር አብረን እንድንሰራ በመደጋገፍ እንድንሰራ አንድ ለቋሚ የሆነ ለዚህ ጉዳይ ብቻ ሳይሆን ቋሚ የሆነ ነገር ለዘለቀታው የሚሰራ ነገር እንዲያደራጁ ጠይቀናቸዋል። እናንተንም በተለይ በእውነቱ እናንተ እዛው ሳቱ ዳር ያላችሁ ስለሆናችሁ ለእኛ እግዚአብሔር እንደው ያነሳሳልን ነው ብለን ስለምናምን ለዚህ ለግራዚያን የመታሰቢያ ብቻ ሳይሆን ለኢትዮጵያ ለእዛ ቅድም ለጠቀስኳቸው ጉዳዮች ሁሉ የሚታገል አንድ ግብረ ኃይል ቋሚ ግብረ ኃይል ተቋቁሞ ከእኛ ጋር አብረን ብንሰራ በመሰላችሁ መንገድ ራሱን የቻለ አንድ ድርጅት ልታቋቋሙ ትችላላችሁ፣ ወይም ይሄ ግሎባል አላያንስ ፎር ጀስት የሚባለው የእኛም ጋር የሚሰራ አብረን የምንሰራ ማድረግ በመሰላችሁ መንገድ ብቻ አብረን እንስራ። እኛ በነገራችን ላይ ጉዳዩ የእኛ ነው፣ እንደዚህ የባለቤትነት አይነት ነገር ብዥታ የለንም። ባለቤትነቱ የዓለም አቀፍ ህዝብ ነው። ምክንያቱም በኢትዮጵያ ላይ የደረሰው ጄኖሳይድ ወንጀሉ በህግ መሰረት አይቋረጥም። ይሄ በእንግሊዝኛ stay of execution ከዚህ አመት በኋላ ወንጀልነቱ ይቀራል የሚባል ነገር የለም። ፍትህ እስኪገኝ ድረስ ምን ጊዜም የሚያስከስስ ነገር ነውና፣ ስለዚህ እናንተም ያ አላማ እስኪሳካ ድረስ የሚሰራ አንድ ግብረ ኃይል እንድታቋቁም በመደጋገም እንደው አደራ ብዬ የምጠይቀው ትልቁ ነገር እሱ ነው። እና ከዚያ በኋላ እናንተ ከተቋቋማችሁ ጣና አካባቢ የምንሰራውን ነገር ሁሉ ከእናንተ ጋር እየተመካከር እንዲሆን እናደርጋለን።
እሺ፣ እናመሰግናለን። እንግዲህ ፍራንቸስኮ ያሏቸው ሰው በዚሁ በኦገስት 11 በተከናወነው የመክፈቻ ፕሮግራም ላይ ከሬጂዮ ላሲዮ ተወክለው የሄዱ ሰው ነበሩ፣ ተገኝተዋል። እርግጥ ግን መልቀቃቸውንና ለመልቀቃቸውን ግን እስካሁን ድረስ የደረሰን ዜና ባለመኖሩ ነው። ሌላው ደግሞ እንግዲህ እርስዎ እንደጠየቁት ሁሉ በዚህ በግራሲያኒም ሆነ በተለያዩ ሁኔታዎች ላይ አብሮ ለመስራት በተቋቋመው የአፊሌ ላይ በተቋቋመው ጸረ ፋሽስት አቋም ባላቸው ወገኖች እና የተለያዩ የአርበኛ ድርጅቶች መሳሰሉት ጋር በመሆን ሁኔታዎችን እያከናወነ ነው። ትላንትናም በተደረገው ስብሰባ ላይ አብረን ተገኝተን ቋሚ የሆኑ ሶስት ነገሮችን በአጋጣሚ ተነጋግረናል። አንደኛው የተቋቋመው የመታሰቢያው የግራሲያኒ እንዲፈርስ የመጀመሪያው ጥያቄ ነው። ከፈረሰ በኋላ ምን ይሰራበታል ለሚለው ግን ገና አነጋጋሪ ነው። ከኛም ሆነ ከነሱ የሚመጡ ሀሳቦች አሉ፣ እንግዲህ በተቀጠል የምናስብበት ይሆናል። ሌላ እንግዲህ አምፒ የዚሁ የታጋይ ወይም ደግሞ ታጋይ ወታደሮችን ወይም ደግሞ የመሳሰሉትን ሰማዕታቶችን በየአመቱ እያሰበ የሚያከብር ድርጅት አለ። ከሱ ድርጅት ጋራ የበለጠ ግንኙነት አለን። በዚሁም በሰልፉም በተለያዩ ሁኔታዎችም አብረው ነው የሚገኙት። እነሱ ይሄንን የጠበቃ ጉዳይና ግራሲያኒ በምን መልኩ ወታደርን በመሆኑ በምን መልኩ ሁኔታዎችን ማካሄድ እንደምንችል በዚሁ በወታደሩ ክፍል ያለውን ሁኔታ አጣርተው ምን አይነት በየትኛው መንገድ መሄድ እንደሚያስፈልግ የመሳሰለውን ሁኔታ ለማጣረት በዚህ በሚቀጥሉ ቀናቶች ሁኔታዎች ይከናወናሉ። ሌላ ከመንግስታት፣ ከፓርላማዎች፣ ከሴኔት ጋር የሚገናኙ ሶስት ሰዎችን መርጠን እነሱ በተከታታይ ሁኔታዎችን ያከናውናሉ። ሌላው በኦክቶበር 28 እንግዲህ የሻማ መብራት ፕሮግራም ለሰማዕታት እናረጋለን ብለን አስበናል። እንግዲህ እነዚህ ሁኔታዎች በቀጥታ ከኮሚቴዎች ጋራ በመሆን የሚሰራ ነው። እኛም አሁን የነገራችሁን ጠበቃ እንዴት አይነት ነገር እንዳለ ከተለያዩ ሁኔታዎች ጋር ቱሊዮ እስካቫሲ ከሚባለው ጋር ለመነጋገርም ሆነ ምን አይነት ሁኔታዎች እንዳሉ ከእናንተም ጋር የጀመርነውን ሁኔታ በመቀጠል ኢትዮጵያኖች በሙሉ በሚያደርጉት ርብርብ ጥሩ ውጤት እናገኛለን ብለን ተስፋ እናደርጋለን። እስቲ እንግዲህ እርስዎ ለመጨረሻ ጊዜ ጊዜዎትን እንዳልወስድቦ ያዘጋጁትን ለወይዘሮ ሲልቪያ ፓንክረስ እንግሊዛዊቷ ኢትዮጵያዊ ጀግና በሚለው የጻፉትን ከእርስዎ ስንብት በኋላ ለአድማጮቼ አነባለሁኝ። እስቲ እርስዎ ለጠቅላላ ለአድማጮቻችንም ሆነ ወይም ደግሞ ለዓለም ላይ ላሉ ኢትዮጵያውያኖች የሚያስተላልፉት መልእክት ምንድን ነው?
እንደገና በእውነቱ ዘለማ ወርቅ እርሷንም አድማጮችንም በሙሉ ከልብ አመሰግናለሁኝ። እና በዚህ በግራዚያኒ አሳፋሪ ሁኔታ ብንቆጭም ግን አንዳንድ ጊዜ ሳይደግስ አይጣላ ይባላልና ተገናኝተን በዚህ ከባድ ጉዳይ እንድንተባበር ስላመቻቸልን በጎ ጎንም አለበት። ስለዚህ በአጠቃላይ የምለው ነገር አገራችን ምንም ባላደረገችው እዚያ ድረስ የመጣ ፋሽስት ያንን ሁሉ ሕዝብ ጨፍጭፎ ያን ሁሉ ንብረት ደምስሶ ተገቢውን ካሳ ሳይከፍል ተገቢው የኢትዮጵያ ሕዝብ ተገቢው መንገድ ይቅርታ ሳይጠየቅ ያለ የተንጠለጠለ ግፍ ስላለ ሁላችንም ተባብረን በሌሎችንም በተቻለ መጠን አስተባብረን ክብራችን እንድናስጠብቅ በጣም ያስፈልጋል። ይህንም በተመለከተ በተናጠል የሚከናወን ነገር ስላልሆነ እዛ ያላችሁት አንድ ግብረ ኃይል አቋቁማችሁ አብረን ብንሰራ፣ በተለይ እዛ ጣሊያን ሀገር አንድ ግብረ ኃይል መቋቋሙ ትልቅ ኃይል ስለሆነ ይህንን በእውነቱ በጥንቃቄና በጥብቅ እንድታስቡበት አደራ እላለሁ። ሁለተኛ ነገር ይሄ ለጣሊያን ፕሬዚደንትና ጠቅላይ ሚኒስትር የተጻፈው ደብዳቤ ክትትል ስለሚያስፈልገው እናንተም ቅድም የጠቀስኩት ስኮቫጅ የተባለው ሎየር በማነጋገር ስልት ቀይሶ በዛ መሰረት መንቀሳቀስ የሚቻልበትን ነገር ተመካክራችሁ እኛ ብታስተዋውቁን እና አሁን በዛ ጉዳይ በእውነቱ መሪ መሆን የሚገባችሁ እናንተ ናችሁ። እኛ በትህትና እናንተን አክብረን ከእናንተ ጋር ለመስራት እንደ በጣም ነው ደስ የሚለን እና እጅ ለእጅ ተያይዘን አገራችን እንድናስከብር እና ለዚህ ምሳሌ በእውነቱ አይሁዶችን ብንመለከት አሁን ለሂትለር አንድ መታሰቢያ ቢቆም አገር ዓለም ትንቀጠቀጥ ነበረ። እኛ ላይ አሁን እኮ የተደረገው ትልቅ ድፍረት ነው እና ስለዚህ ይህንን መቋቋም ኢትዮጵያዊነታችንን ማስከበር ስለሆነ በዚህ ተባብረን የተቻለን እንድናደርግ አደራ እላለሁ። በእውነቱ መጨረሻ እግዚአብሔር ቸሩ የኢትዮጵያ አምላክ ያበርታን እላለሁ። ጨርሻለሁ።
እኛም ከልብ እናመሰግናለን። መልካም ጊዜ እንዲሆንልዎ እንመኛለን መጪውም የሥራ ጊዜዎት ውጤታማ እንዲሆን በዚሁ አጋጣሚ ለሥራ ባልደረቦች ሁሉ እንመኝልዎታለን። ታዳምጡት እንግዲህ የቆያችሁት ከአቶ ኪዳኔ ጋራ ያደረግነውን ቃለ መጠይቅ ነበር። እንግዲህ የሰጡንን Global Alliance for Justice የሚለውን www.hedachu በማግኘት በዚህ ላይ ፊርማዎችን አስተያየቶችንና የተለያዩ ሁኔታዎችን ማድረግ እንደምንችል ነው። እንግዲህ Global Alliance for Justice Ethiopia በቀጥታ Global Alliance ስትሉ ገና ይሄን ነገር ይነግረናል። ይህ ፊርማ የተጀመረው ለረጅም ጊዜ ነው። ስለዚህ ኦንላይን ነው ያለው። ገብታችሁ በመፈረም ይሄንን ፍትህ ያለውን ነገር ለሀገራችን መገኘት አለበት ብለን ሁላችንም ርብርቦች ማድረግ አለብን። ይህ በአፊሌ የተከናወነውን ሁኔታ ከኛ በበለጠ ጣሊያኖቹ ሲናገሩበት፣ ጣሊያኖቹ ትንታኔ ሲሰጡበት፣ ጣሊያኖቹ ሲታገሉበት ስናይ እኛስ ለሀገራችን ለኢትዮጵያ በዛ ጊዜ ለኛ ለመኖር አሁን ላለንበት ሁኔታ ወይም ላለችበት ኢትዮጵያ ያበቁንን ወገኖቻችንን ማሰብ አለብን። ህፃናትን፣ እናቶችን፣ አባቶችን፣ አርበኞችን በመሳሰለው መልኩ እንዴት ያርዱ እንደነበር፣ እንዴት አድርገው ይሰቅሉ እንደነበር፣ እንዴት አድርገው ይገርፉ እንደነበር፣ እንዴት አድርገው ይደፍሩም እንደነበር ያለውን ሁኔታ ታሪካችንን ወደ ኋላ ስናይ እኛ ዛሬ ለዚህ መጮህና ለዚህ አንድ ውጤት ማስገኘት የሁላችንንም ትብብር ይሆናል። እንግዲህ ወደ አፊሌ መለስ ብለን በምን መልኩ ነበር ሲከናወን የነበረው እንዴትስ ነበር የሚለው ውስጥ ከመግባታችን በፊት አቶ አለማየሁ እንግዲህ አቶ ኪዳኔ አለማየሁ ከነገሩን በወይዘሮ ሲልቪያ ፓንክረስ እንግሊዛዊቷ የኢትዮጵያ ጀግና ብለው የጻፉትን አቶ ኪዳኔ አለማየሁ የጻፉትን 10 ቀን 2001 ዓመተ ምህረት መግቢያ ይህ አጭር ጽሑፍ የሚያተኩረው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወለተ ክርስቶስ ተብላ በተሰየመችው የዓለም ስሟ ሲልቪያ ፓንክረስት በሆነው ኢትዮጵያ በፋሽስቶች በተወረረችበት ጊዜ ከዚያም በኋላ ሌሎች ቅኝ ገዢዎች ሊቀራመቷት በቋመጡበት ዘመን በሚያስደንቅ ጀግንነት 20 ዓመት ሙሉ በታገለችው በተከበረች ወይዘሮ የህይወት ታሪክ ላይ ነው። የዚህ ጽሑፍ ዋና ዓላማ ሲልቪያ ፓንክረስት በዜግነት እንግሊዛዊት ብትሆንም በተጨባጭ ተግባሯ ግን የኢትዮጵያ ጀግና የነበረች ስለመሆኑ ግንዛቤ እንዲያዳብር ለማድረግና እስካሁን ተዘንግቶ የቆየው ልዩ መታሰቢያ እንዲቆምላት ለማሰብ ነው። ሲልቪያ ፓንክረስት እንደ አውሮፓ አቆጣጠር በ1882 እንግሊዝ ሀገር ተወልዳ ከዚህ ዓለም በሞት የተለየችው እንደ አውሮፓ አቆጣጠር መስከረም 27 ቀን 1960 አዲስ አበባ ነበር አስከሬኗ የተቀበረው። ወለተ ክርስቶስ ተሰኝታ እንደ ታላቅ አርበኞች ቀዳማዊ ኃይለ ሥላሴ፣ ሉላ አርጋውራሽ አስፋውሰንና ሌሎች ክቡራን በተገኙበት በቅድስት ሥላሴ ቤተክርስቲያን ነበር። የ50ኛውን ዓመት መታሰቢያዋ መስከረም 17 ቀን 2003 ዓመተ ምህረት ይከበራል ማለት ነው። ከዚህ በታች በዝርዝር እንደሚቀርበው ለኢትዮጵያ ነጻነት ፋሽስቶችን በጊዜው የነበረውን የእንግሊዝ መንግስት ኢትዮጵያን ለመቆራረስ የነበረችውን ዓላማ በመቃወም ጭምር በሙሉ ቆራጥነት ባከናወነችው ከፍ ያለ ተጋድሎና ላስገኘችው አመርቂ ውጤት የኢትዮጵያ ሕዝብ ባለውለታዋ መሆኑ እንዲታወቅ ለማድረግ ነው። በተጨማሪም ሲልቪያ ፓንክረስት ካከናወነቻቸው ከፍተኛ ተግባሮች ውስጥ ለእልት ጸሃይ ሆስፒታልን ለማሰራት ያስፈለገውን ገንዘብ እንዲዋጣ ማድረጓ፣ የኢትዮጵያ ሴቶች መብት እንዲከበርና ፓርላማውም እንዲሻሻል ያደረገችው ጥረት ሁሉ ይጠቀሳል። ይህን ለመሰለ ከፍ ያለ ጥረትና ተጋድሎ ተገቢውን ዋጋ የሚከፍል የኢትዮጵያ ሕዝብ ትውልድ ስላለ ለወይዘሮ ሲልቪያ ፓንክረስት መታሰቢያ በማቆም የጸረ ፋሽስትና ጸረ ቀኝ አገዛዝ አቋሟና ለኢትዮጵያ ያበረከተችው መስዋዕትነትን አርያነት ተዋውቆና ተከብሮ እንዲኖር ተገቢ እርምጃ እንዲወሰድ ያስፈልጋል። ሌላው የዚህ ጽሑፍ ትልቁ ዓላማ በሲልቪያ ፓንክረስት ስም የሚሰየመው ለኢትዮጵያ ሕዝብ ከፍተኛ ጥቅም የሚያስገኝ የመታሰቢያ አገልግሎት ለማቋቋም ነው። ሲልቪያና ኢትዮጵያ እንዴት ተገናኙ? ሲልቪያ እድሜዋ 20 ዓመት ሲሆን የሞይዚክ ስነ ጥበብ ለማጥናት እንደ አውሮፓ አቆጣጠር በ1902 ቬንስ ከተማ ኢጣሊያ ሄዳ ስለነበር ስለ ሀገሩ ያደረባት ልዩ ዝንባሌና ከዚያን ጊዜ ጀምሮ በወጣትነት እድሜዋ የነበራት ትኩረትና ስትታገልለት የነበረው ዓላማዋ እንግሊዝ ሴቶች የመምረጥ መብት እንዲኖራቸው ለማድረግ ቢሆንም እንደ አውሮፓ አቆጣጠር በ1919 ለጉብኝት ቦሎኛ ከተማ ኢጣሊያ በነበረችበት ጊዜ የሙሶሊኒ ወንበዴዎች ወይም ስኮዳሪስት ተራውን ህዝብ ሲደበድቡ ተመልክታ የትግሏ ትኩረት ፋሽስቶችን በመቃወም ላይ አነጣጠረ። ሁለተኛው የጸረ ፋሽስት አቋም ተጠናክሮ በኢትዮጵያ ጉዳይ ላይ ያተኮረ ግን ኢጣሊያ እንደ አውሮፓ አቆጣጠር ታህሳስ 5 ቀን 1934 ወልወል የኢትዮጵያ ላይ በፈጸመችው ወረራ ምክንያት ነበር። ስለ ሲልቪያ ፓንክረስት ብዙ ተጽፏል። ለዚህ ጽሑፍ ዝግጅት መሰረት የሆነው ዋናው መጽሐፍ በሪቻርድ ፓንክረስት የተጻፈው ሲልቪያ ፓንክረስት ካውንስል ፎር ኢትዮጵያ 2003 የተሰኘው መጽሐፍ ነው። እንዲሁም እንግሊዝ ሀገር በስደት ይኖሩ ከነበረው ኢጣሊያዊ ከሲልቪዮ ኮሪዮ ጋር ተፋቅራ ሪቻርድ ፓንክረስት ተወለደ። የሙሶሎኒ ዓላማ ኢትዮጵያን በሙሉ ለመውረድ በመሆኑ በመገንዘብ ሲልቪያ ፓንክረስት በጊዜው የነበረው የመንግስቶች ማህበር ሊግ ኦፍ ኔሽን ገብቶ የነበረው ቃል ኪዳን መሰረት ኢትዮጵያ ከኢጣሊያን ወረራ እንዲያድን ብዙ የአቤቱታ ደብዳቤዎች በመጻፍ እንዲሁም ህዝባዊ ስብሰባዎች በማካሄድ ከፍ ያለ ጥረት አድርጋ ነበር። ነገር ግን በተጻራሪው በተለይ የእንግሊዝና የፈረንሳይ መንግስቶች ከኢጣሊያ ጋር በማበር ኢትዮጵያን ለመቀራመት ያድሙ ስለነበር ወረራውን የሚያበረታታው እንጂ የሚያቆመው ኃይል አልተገኘም። እንዲያውም ሲልቪያን እጅግ ያስገረማት ክስተት እንደ አውሮፓ አቆጣጠር በ1935 የእንግሊዝ መንግስት ስለ ጉዳዩ እንዲያጠናክር በሰር ጆን ማፊ የተመራው ኮሚቴ አቋቁሞ የቀረበለት አስተያየት ኢጣሊያ ኢትዮጵያን ብትወር እንግሊዝን የሚጠቅማት እንጂ የሚጎዳት አለመሆኑን መጠቆሙ ነበር። ከመንግስታቱ ማህበር አንዷ በነበረችው ኢትዮጵያ ላይ የተቃጣውን ወረራ ድርጅቱ በነበረበት ግዴታ መሰረት ባለማስቆም ጠንቁ በሁለተኛው ዓለም ጦርነት በተከሰተው እልቂት ለአውሮፓ ለራሷም እንዲተርፋት ሆኗል። ሲልቪያ ከዚያን ጊዜ ጀምሮ እስከ ዕለተ ሞቷ ድረስ ለኢትዮጵያ መብትና ነጻነት ጸንታ ታግላለች። ሶስተኛ፣ የፋሽስቶች ግፍና የሲልቪያ ትግል። የፋሽስቶች ግፍ እንደ አውሮፓ አቆጣጠር በ1935 እስከ 40 ኢጣሊያ ለአምስት ዓመቶች ኢትዮጵያን በወረረችበት ጊዜ በተፈጸመው ግፍ እጅግ ብዙ እልቂትና ውድመት ደርሶ ነበር። በጥይት በቦምብ እንዲሁም አውሮፕላኖች በተነሰነሰ የመርዝ ጋዝ ጭምር 1 ሚሊዮን ኢትዮጵያውያን ተጨፈጨፉ። ከነዚህ ውስጥ በጥቂት ሰዓቶች ውስጥ አዲስ አበባ ከተማ ብቻ 30,000 ህዝብ ተገደለ። አቡነ ጴጥሮስም አቡነ ሚካኤል እንዲሁም ሌሎች ብዙ አርበኞች ተሰው 2000 ቤተክርስቲያኖች 525000 መኖሪያ ቤቶች ተደመሰሱ። በተጨማሪም በመርዙ ዝናብ 14 ሚሊዮን እንስሶች ብዙ እጽዋት ወደሙ። ይህ ሁሉ አሰቃቂ ግፍ ሲከናወን ኢትዮጵያ በአርበኞቿ አማካኝነት ከፋሽስቶች ጥቃት የመከላከል ትግሏን አላቋረጠችም ነበር። አጼ ኃይለ ሥላሴ በስደት አውሮፓ ሄደው የዲፕሎማሲ ጥረታቸውን አጠናቀው ቀጥለው ስለነበር ከሲልቪያ ፓንክረስት ጋር የተገናኙት በዚያን ጊዜ ነበር። የሲልቪያ ፓንክረስት ግል ኢትዮጵያ በተወረረችበት ዘመን እንደ አውሮፓ አቆጣጠር ከ1935 እስከ 40 ኢጣሊያ ወልወል ላይ ኢትዮጵያን መውረር ከጀመረችበት ጊዜ በመጨረሻ እንደ አውሮፓ አቆጣጠር በ1941 ድል ተመታ እስከ ተወገደችበት ድረስ ሲልቪያ ሙሉ የህይወቷ አላማና ተግባር ያደረገችው የኢትዮጵያ ነጻነትን ለማውጣት ነበር ማለት ይቻላል። ያከናወነችው ተግባሮች እጅግ ብዙ ቢሆኑም አንዳንዶቹ ከዚህ በታች ይጠቀሳሉ። ኢጣሊያ የወልወል ትንኮሳዋን አከናውና ኢትዮጵያን በሙሉ ለመውረር በመተንቀሳቀስበት ጊዜ ኢትዮጵያን መከላከል እንድትችል የመንግስታት ማህበር በጋራ ደህንነት ኮሌክቲቭ ሴኩሪቲ ግዴታው መሰረት ኢትዮጵያን እንዲደግፍ ከመጠቆሟን በላይ ፋሺዝም ለዓለም ጠንቅ የሚያመጣ መሆኑን አስገንዝባ ነበር። ብዙ ያቤቱታ ደብዳቤዎችን ለእንግሊዝና ለሌሎች መንግስቶች እንዲሁም ለመገናኛ ብዙሃን ለምሳሌ BBC, Daily Express, Manchester Guardian, Daily Telegraph, News Chronicle ወዘተ በመጻፍ በኢትዮጵያ ላይ ስለተቃጣው የፋሽስት ወረራ ሰፊ ግንዛቤ እንዲገኝና ተገቢውን እርምጃ እንዲወሰድ ከፍተኛ ጥረት አድርጋ ነበር። የአውሮፓ ህሊና ሙቷል ወይ? በእንግሊዝ ሀገር ታማኝ አስተሳሰብ ጠፋ ወይ? ያለች ስለ ኢትዮጵያ ጉዳይ የአውሮፓን ህዝቦች ስሜት ለመቀስቀስ ሞክራ ነበር። በዚህ አጋጣሚ መገለጽ ያለበት ታሪካዊ ሐቅ የፋሽስቶች ጦር ወደ ኢትዮጵያ የዘመተው በቫቲካን ተባርኮ በጊዜው በነበሩት በፓፕ ፔስ 11ኛ ድጋፍ የነበረ መሆኑ ነው። ለዚህ የጦር ወንጀል ትብብሯ ቫቲካን የኢትዮጵያን ህዝብ ይቅርታ እንድትጠይቅ ለማድረግ ዓለም አቀፍ አቤቱታ እየተፈረመ ነው። ለዝርዝር ግንዛቤ ዓለም አቀፍ ህብረት ለፍትህ ኢትዮጵያ ጉዳይ Global Alliance for Justice the Ethiopian Cause የተሰኘው አካል በመካሄድ ላይ ስላለው ጥረት ድረገጹን www.globalallianceforethiopian.org በመመልከትና አቤቱታውን መፈረም ይቻላል። ኢትዮጵያ በባሪያ ንግድ ተጠቀማለች በማለት ፋሽስቶች ያስረጩ የነበረው ሐሰት ፕሮፓጋንዳ መመቃወም አጋልጣለች። ሐመሩሃ ለአፍሪካም የዘለቄታ ጥቅም በማሰብ በጸረ ፋሽስትና ጸረ ኮሎኒያሊስት መርሆ ተሰማርተው የነበሩት እነ ጆሞ ኮንያታ፣ ኤም አሽዋድ ጋርቢ እንዲሁም ጃማይካ እንዲሁም የሞሶሎኒ ተቃዋሚ የነበረው ጣሊያናዊ ታጋዮችን ጭምር በኢትዮጵያ ጉዳይ እንዲተባበሩ አድርጋ ነበር። በጊዜው በለንደን የኢትዮጵያ አምባሳደር ከነበሩ ከዶክተር ወርቅነህ ማርቲን ጋር በመተማበር እንዲሁም ከቴጌ መነር ጋር በመጻጻፍ በኢትዮጵያ በኩል ስለነበረው ሁኔታ ትክክለኛ ግንዛቤ እንዲኖራት ታደርግ ነበር። ለኢትዮጵያ ነጻነት ታከናውነው የነበረው ትግል እንዲረዱ አጥዋቂ ከነበሩት የእንግሊዝ ምሁር ለምሳሌ ፕሮፌሰር ኤፍ.ኤል. ሉካስ እንዲሁም እንደ ፊሊፕ ኖይሊ ካሉት የፓርላማ አባሎች ጋር በቅርብ እየተመካከረች ትሰራ ነበር። እንደ አውሮፓ አቆጣጠር ከጥቅምት 1935 ጀምሮ ኢጣሊያ የኢትዮጵያ ወራራን ስትቀጥል በእምብራውያን በኩል በተለይ የእንግሊዝና የፈረንሳይ መንግስቶች የጦር መሳሪያ ለኢትዮጵያ እንዳይደርሳት ማዕቀብ ሲጥሉ፣ በሌላ በኩል ለኢጣሊያን ነዳጅ ጭምር በማቀበል የግፍ ወረራ እንዲሳካላት አድርገው ነበር። በመጨረሻም ኢጣሊያ አዲስ አበባንና አብዛኞቹን የኢትዮጵያ ከተሞች ስትቆጣጠር የእንግሊዝ መንግስት የኮሎኒ ስልጣኗን አውቆላት ነበር። እንደ አውሮፓ አቆጣጠር ከ1935 እስከ 40 ኢጣሊያ ኢትዮጵያን ከሞላ ጎደል በተቆጣጠረችበት ዘመን ሲልቪያ ፓንክረስት ያላቋረጠ እጅግ ከፍ ያለ የተቃውሞ ጥረት ታከናውን ነበር። ካከናወናቸው አያሌ ተግባሮች ውስጥ ሊጠቀሱ የሚገባቸው የዓለም መንግስታት ማህበር ለዊንስተን ቸርችል፣ ለእንግሊዙ ሊቀ ጳጳስ፣ ለአሜሪካ ፕሬዚደንት ሩዝቬልትን፣ ለሌሎችም ሀያላን ያቤቱታ ደብዳቤዎችን መጻፏ፣ ለእንዲ ኢሮፓ ቆጣጥር በ1936 አዲስ ዘመንና ኢትዮጵያ ዜና የተሰኘው ጋዜጣ አቋቁማ ስለ ኢትዮጵያ ጉዳይ ዓለም አቀፋዊ ግንዛቤ እንዲዳብር ማድረጓ ዴሮፓ ቆጣጥር በካቲት 1937 አዲስ አበባ ብቻ 30,000 ህዝብ ሲጨፈጨፍ የጦር ወንጀሉ በይፋ እንዲታወቅ ማድረጓ መ አጼ ኃይለ ሥላሴ ለንደን ሲደርሱ በክብር ተቀብላ በየጊዜው ቃለ መጠይቆች ያከናወነች ባቋቋመችው ጋዜጣ መካከኝነት በነበራት ሰፊ ህዝባዊ ግንኙነት ንጉሰ ነገስቱ ድጋፍ እንዲያገኙ ከፍ ያለ ጥረት ማድረጓ ሰ ያለም መንግስታት በመሐበር ስለ ኢትዮጵያ ጉዳይ በሚወያዩበት ጊዜ ጄኔቫ ድረስ በመመላለስ መልእክተኞችን በማነጋገር የኢትዮጵያ ለጊዜው በኢጣሊያ ብትወረረም የማሐበሩ አባልነቷ እንደተጠበቀ እንዲቆይና ሌላ ድጋፍም እንድታገኝ ከፍ ያለ ጥረት ማድረጓ እረ ብዙ ምሁራንን የሰባዊ መብት ደጋፊዎችን የፓርላማ አባሎችን የቤተክርስቲያን መሪዎችን ወዘተ በማስተባበር ብዙ አቤቱታዎችንና መግለጫዎችን በሰፊው በማሰራጨትና ህዝባዊ ስብሰባዎችን በማከናወን የእንግሊዝ መንግስት ፖሊሲ ለማስቀየርና እንዲያውም ካርበኞች ጋር መተባበር ኢጣሊያኖችን ከኢትዮጵያ ለማስወገድ እጅ ከፍ ያለ ጥረት ማድረጓ ሰ ያከናወነችው ባለብዙ ዘርፍ ያላሰለሰ የፖለቲካ ትግል እንግሊዞች የኢትዮጵያ አርበኞች ጦር ደግፈው የኢጣሊያ ግፈኛ ጦር ድል ተመቶ እንደ አውሮፓ አቆጣጠር በ1941 የኢትዮጵያ ነጻነት እንዲረጋገጥ ከፍተኛ አስተዋጽኦ በማበርከቷና ሌሎችም ብዙ ምስጉን ተግባሮች ሁልጊዜ የማይረሱ ናቸው። አራተኛው ፋሺስት ኢጣሊያ በኢትዮጵያ ላይ ድል አገኘች በማለት ዕውቅና በመስጠት የመጀመሪያው ሀገር ፖላንድ ነበረች። አራት እንግሊዞች መቋመጥና የሲልቪያ ትግል እንደ አውሮፓ አቆጣጠር በ1941 የኢትዮጵያ ከፋሺስት ኢጣሊያ ነጻ ከወጣች በኋላ ቀጥሎ ያጋጠማት ከባድ ችግር የእንግሊዝ መንግስት ኢትዮጵያን በቁጥጥሩ አስር ፕሮቴክተር ለማድረግ ሳይቻል ደግሞ ኤርትራን ኦጋዴንና ቦረናን ለመቆጣጠር መወሰኗ ነበር። በዚህ ረገድ ሲልቪያ ከአጼ ኃይለ ሥላሴ መንግስት ጋር በመተባበር ከፍተኛ ትግል አከናውና የእንግሊዝ መንግስት እኩይ አላማ እንዲከሽፍ እጅግ ጠቃሚ የነበረ አስተዋጽኦ አድርጋለች። በዚያን ዘመን ሲልቪያ ለእንግሊዝ ጠቅላይ ሚኒስትር ለፓርላማው ለውጭ ጉዳይ ሚኒስትራቸውና ለሌሎች በመጽፋቸው አቤቱታዎችና በመታከናወናቸው የማጋለጥ የተቃውሞ ተግባሮቿ እንደ ኮሎኔል ጊልበርት ማክበርት የነበሩ ቁልፍ ባለስልጣኖች ስለ ሲልቪያ የሚሰማቸውን ቁጣ ይገልጹ ነበር። ቢሆንም ለኢትዮጵያ ነጻነት በነበራ ጽኑ እምነት ማንም ሊያንበረከካት አልቻለም። አስመራ ድረስ በመሄድ በጊዜው የነበሩት የእንግሊዝ መሪዎች ቢቃወሟትም ኤርትራ ከናት ሀገሯ ከኢትዮጵያ ጋር እንድትቀላቀል አስደናቂ ጥረት አድርጋ ነበር። እንደ አውሮፓ አቆጣጠር በህዳር 1941 ይቅርታ የእንግሊዝ መንግስት ኤርትራን ለኢትዮጵያ ማስረከብ ይገባታል ብላ አጥንክራ ጠይቃ ነበር። ሀመሮሃ እንግሊዞች ኤርትራ ውስጥ በተለይም ጽዋ የነበረውን ጠቃሚ ንብረት ያወላለቁ ሲያግዙ ሲልቪያ ተቃውሟን አሰምታ ነበር። መ ኢጣሊያኖች ከኢትዮጵያ ከተወገዱ በኋላ እንግሊዞች የኢትዮጵያ ግዛቶች ለመቀራመት የነበራቸው አላማ በነ ሲልቪያ ጠንካራ የ14 አመቶች ትግልና በኢትዮጵያ መንግስትም አልበገር ባይነት ሳይሳካ በመቅረቱ በመጨረሻው ዲሮፓ ቆጣጥር በ1954 ከኢትዮጵያ አካባቢ ለቀው ወጡ። አምስተኛ ሲልቪያ ከናወናቸው ሌሎች ከፍተኛ ተግባሮች ከፋሽስቶችና ከኮሎኒያሊስቶች ጋር በመታገል ካስገኘችው ከፍተኛ ውጤት በተጨማሪ የኢትዮጵያ ፓርላማ እንዲሻሻልና የኢትዮጵያ ሴቶች በሀገሩ በፖለቲካዊ ማህበራዊ ጉዳዮች ላይ ተሳትፎ እንዲጠናከር በማሰብ ለአጼ ኃይለ ሥላሴ በመጻፍ አመልክታ ነበር። ስለ ኢትዮጵያ ታሪክ፣ ባህልና ስልጣኔ የጻፈች ስለ ሀገራችን ሰፊ ግንዛቤ እንዲገኝ አድርጋለች። ሀመሮሃ እንደ አውሮፓ አቆጣጠር በ1956 በ74 አመቷ ከልጆቿ ከሪቸርድ ፓንግረስ ጋር ወደ ኢትዮጵያ መጣ። ኑሮዋን በመቀጠሏ ከራሷ እጅግ አስደናቂ አገልግሎት በተጨማሪ ይሄው ልጇም የልጅ ልጇም ቤተሰቡ በሙሉ ለኢትዮጵያ ከፍተኛ አገልግሎት በመስጠት ላይ ይገኛሉ። መ ኢትዮጵያ ከመጣች በኋላ ኢትዮጵያ ኦብዘርቨር የተሰኘው ጋዜጣ አቋቁማ ነበር። ቀደም ብላ ግን የኢትዮጵያ ነጻነቷን ካገኘች አገልግሎቱ አብቅቷል በማለት እንግሊዝ ሀገር አቋቁማው የነበረው ኒው ታይምስ ኤንድ ኢትዮጵያ ኒውስ የተሰኘው ጋዜጣዋ እንዲቋረጥ አድርጋለች። ሰ አዲስ አበባ የሚገኘው እጅግ ጠቃሚ የሆነ አገልግሎት በመስጠት ላይ ያለው የልዕልት ጸሐይ ሆስፒታል የተሰራው በሲልቪያ ጥረት በተገኘው ገንዘብ ነበር። አምስት ሲልቪያ ሪፑብሊክን መሆኗን የኢትዮጵያን ተደግፍ የነበረው በጸረ ፋሽስትነት እምነቷ መሰረት መሆኑን ለጸሐይለ ስላሴ ግልጽ አድርጋ ነግራቸውም ነበር። ስድስተኛ፣ የልልት ጸሐይ ሆስፒታል ወደ የጦር ኃይሎች ሆስፒታልነት ከመለወጡ በፊት የሐኪሞችና የሌሎች የጤና ባለሙያዎች የመጀመሪያው ማሰልጠኛ ተቋቁሞ ስለነበር ለሀገሪቱ ከፍተኛ አስተዋጽኦ ማድረጉን ዶክተር ወንዱ አለማየሁ ገልጸዋል። ስድስተኛ መደምደሚያና ማሳሰቢያ 6.1 በመጀመሪያ ፋሽስቶች ከኢትዮጵያ ለማሳጓድ በኋላም ከኮሊያኒስቶች ጠንቅ ለማዳን ሲልቪያ ፓንክረስት ለሀገራችን ላከናወነችው ከፍተኛ የሃመት ጋርሎ የኢትዮጵያ ጀግና ልትባል ይገባታል። አጼ ኃይለ ሥላሴ ለሲልቪያ ፓንክረስት በጻፉት ደብዳቤ ለሷ የነበራቸውን ከፍ ያለ ያድናቆትና የውለታ ስሜት ገልጸውላት ነበር። አዲስ አበባም አንድ መንገድ በሲልቪያ ስም እንዲሰየም ተደርጎላት ነበር። ይህ ሁሉ ግን መልካም ቢሆንም ካበረከተችው አገልግሎት ጋር የሚመጣጠን ስላልሆነ ከዚህ የሚከተሉትን ሐሳቦች ቀርበዋል። ሀ ለሲልቪያ ፓንክረስ